ከዛሬ መጋቢት 20 2013 ዓ.ም ምረት ጀምሮ ባለፈው መስከረም 25 2013 ዓ.ም ምረት ወጥቶ የነበረው መመሪያ 30 ስራ ላይ እንደሚውል ጠቅላይ አቃቤ ሕግ አስታወቀ። በመመሪያው ውስጥ የተጠቀሱት አስገዳጅነት ያላቸው ደንቦች የአፍና አፍንጫ መሸፈኛ ጭንብል ማድረግ፣ ርቀትን መጠበቅ፣ እጅ ለማጽዳት የሚውል በሽታ አምጪ ተዋሲያንን የሚገልጽ ፈሳሽ መጠቀምና ሌሎችንም ማሳሰቢያዎች ያካተቱ ናቸው። በመመሪያው መሰረትም ሰርግ፣ ለቅሶና የመሳሰሉት ማህበራዊ ተራክቦች ቁጥሩ ከ50 ባልበለጠ ሰው ብቻ የሚከናወኑ መሆናቸውን ጨምሮ ገልጿል። የጠቅላይ አቃቤ ሕጉን የኮሚኒኬሽን ዲሬክተር ያነጋገረችው ዘጋቢያችን ፀሐይ ዳምጠው ተከታዩን ለዕለቱ አብይ ርዕስ አድርሳናለች።
የኮቪድ-19 ወረርሽኝን ለመከላከል ኢትዮጵያ መስከረም 25 2013 ዓ.ም የወጣው መመሪያ ነው ከዛሬ መጋቢት 20 2013 ጀምሮ በአስገዳጅ ሁኔታ ስራ ላይ መዋል መጀመሩን ጠቅላይ አቃቤ የገለጸው። የጠቅላይ አቃቤ የኮሙኒኬሽን ዳይሬክተር አቶ አወል ሱልጣን በመመሪያው የተጠቀሱትና አስገዳጅ የተባሉትን ጉዳዮች ለአሜሪካ ድምጽ አብራርቷል።
በመመሪያው ቁጥር 30/2013 ላይ ከተኛ የተቀመጡ ክልከላዎች አብዛኛው እዚህ ከተማችሁ ጊዜ አዋጅ ላይ ተከልክለው የነበሩ ተግባራት ናቸው። በሽታውን ከአንድ ሰው ወደ ሌላ ሰው ለማስተላለፍ አቅም አላቸው ተብሎ የሚጠበቁ የበሽታ ማስተላለፊያ መንገዶችን የሚዘጉ ወይም የሚከለክሉ ክልከላዎችም ድንጋጌዎች ነው በመመሪያው የተካተቱት። ከነዚህ ክልከላዎች መካከል ማንኛውም ሰው የአፍና የአፍንጫ መሸፈኛ ጭንብል ወይም ማስክ ሳያደርግ በህዝብ መሀል መገኘት፣ አጠገቡ ካለ ሰው ጋር ያለው ርቀትም 2 ሜትር ወይም ደግሞ 2 ያዋቂ የምጃና ከዛ በላይ ርቆ መቆም ያለበት ስለመሆኑ፣ ከእጅ ማጽዳት ጋር ተያይዞ ሌሎችም በሽታውን ከአንድ ሰው ወደ አንድ ሰው እንዳይተላለፍ የሚያደርጉ በዓለም አቀፍ ጤና ድርጅትም በሀገራችን የጤና ሚኒስቴርም የተገለጹ መንገዶችን የጥሶ የመገኘት ነው። በሽታው እንዳለበት እያወቀ ማህበረሰብ ውስጥ የሚንቀሳቀስ ወይም ማህበረሰብ ውስጥ ተቀላቅሎ የሚኖር ሰውም ካለ ይሄ የተከለከለ ተግባር ነው ማለት ነው። ማንኛውም ሰው በሽታው ካለበት ራሱን አግሎ ለተወሰነ ጊዜ ሕክምና ክትትል ማግኘት መቻል አለበት። ስለዚህ እነዚህ በግለሰቦች ላይ የተከለከሉ ክልከላዎች ናቸው።
መመሪያ 30 አዲስ ደንብ ሳይሆን መስከረም ወር ላይ ያወጣ ነው ሲሉ አቶ አወል ተናግረዋል። አሁን በአስገዳጅነት የምትተገበረውም ህብረተሰቡ በቸልተኝነት ለቫይረሱ እየተጋለጠ ስለሆነ ነው ሲሉም ተናግረዋል።
እስከ 6ና 7 ወራት በፊት የወጣ መመሪያ ነው። ይሄንን መመሪያ ግን ታንክስም ረጅም ጊዜ የቆየበት ምክንያት ምንድነው? በተወሰነ መልኩ ማህበረሰቡ ከፓኒክም ስለወጣ በሂደት ራሱን መከላከል የሚችልበት በሽታ ወደ ሌሎች ሰዎች እንዳይተላለፍ የሚያደርጉ ቅድመ ዝግጅቶችን ወይም ደግሞ የአስገዳጅ መከላከያ እርምጃዎችን በግል በራሱ ሊወስድ የሚችልበት እድል ያለ በሚል ነበረ። ከዛ በኋላ ግን ያለው ቸልተኝነት እጅግ በጣም እየሰፋ ከመዛት ጋር ተያይዞ በአገሪቷ ውስጥ እየተሰራጨ ያለው የበሽታው ስፋት እጅግ በጣም እየሰፋ ሄዷል። የሚያዙ ሰዎችም ሆነ በበሽታው የሚሞቱ ሰዎች ቁጥራቸው አሳሳቢ ደረጃ ላይ እየደረሰ ነው ያለው። ስለዚህ አሁን ይህን መመሪያ መተግበር ካልቻለና ሰውን መታደግ ካልቻለን ከዚህ በበለጠ የከፋ ችግር ያጋጥማል የሚል ስጋት ስላለ ይህን መመሪያ ወደ መተግበር ለመግባት የተገደደው ማለት ነው።
ከዛሬ ጀምሮ በግለሰብ ደረጃም ሆነ የግልና የመንግስት ተቋማት መመሪያውን ተግባራዊ ካላደረጉ በወንጀል ይጠየቁበታል ሲሉ ነው የገለጹት ኃላፊው።
በለቅሶ ላይም ሆነ በሰርግ ድግሶች ላይ 50ና ከዛ በላይ የሆኑ ሰዎችን ይዞ መገኘት አይቻልም ማለት ነው። ስለዚህ የሚያሳተፍ የትኛውም ግለሰብ በወንጀል የሚጠየቅበት ሁኔታ እንዳለ መመሪያውን ያስቀምጣል። በአገልግሎት ሰጪ ተቋማት ላይ ደግሞ የጣሉ ግዴታዎች አሉ። እንግዲህ እነዚህ መመሪያውን ነው የመንግስት ተቋማትም የግል ድርጅቶችም ግለሰቦችም ተቋማትም እንዲገዙበት የወጣ መመሪያ ስለሆነ የመንግስት ተቋማትን ይመለከታል። ስለዚህ አገልግሎት የሚሰጡበት ሂደት ውስጥ ማስክ ላላደረገ ሰው አገልግሎት መስጠት አይችሉም። ቅጥር ግቢ ውስጥ የገቡም ሰዎች መካከላቸው ያለው ርቀት 2 ሜትርና ከዛ በላይ መሆኑን ማረጋገጥ መቻል አለበት። እንደውም ምልክት እንዲያደርጉና አስገዳጅ ድንጋጌ አቅፏል ወይም ይዟል። ትምህርት ቤቶች አካባቢ፣ የባህልና ቱሪዝም እንቅስቃሴዎች ላይ፣ ኮንስትራክሽን ግንባታዎች ላይ በሰራተኞች መካከል የሚኖረውን መራራቅ፣ የኮንስትራክሽን ስራውን የሚመሩ ሰዎች በሰራተኞቻቸው መካከል ያለው ርቀት ተጠብቆ እንዲቆይ ማስካል ማድረጋቸውን፣ የመከናተና ቼክ የማድረግ ትራንስፖርት ላይ ማስክ ያላደረጉ ሰዎች ወደ ታክሲ ውስጥ እንዳይገቡ የመከላከል፣ እነዚህ ክልከላዎች በመመሪያ ተቀምጠዋል ማለት ነው። ስለዚህ ይህ መመሪያ ካልተገበረ በእንደዚህ አይነት ወንጀል ተግባር ውስጥ የሚሳተፉ ሰዎችን በህግ አግባብ ለማስቀጣት የሚያስችል መመሪያ ነው ማለት ነው። ስለዚህ በእነዚህ መመሪያ የተመላከተው አግባብ እንደዚህ ያለው ህግ በሚል ተቃ የተመላከተው የወንጀል ህጋችን ደግሞ አንቀጽ 5:22 ነው። አንቀጽ 5:22 ደግሞ የሚያወራው በማንኛውም ሁኔታ ከአንድ ሰው ወደ ሌላ ሰው ሊተላለፍ የሚችል ወረርሽኝን በመከላከል የወጡ መመሪያዎችን የጣሰ ማንኛውም ሰው እስከ 2 ዓመት ድረስ በሚችል ቀላል እስራት ይቀጣል ይላል። በቸልተኝነት ከተፈጸመው እስከ 6 ሰው ስለዚህ እስከ ብሎ ብሎ ስላስቀመጠው እስከ 2 ዓመት ስንል ከ10 ቀን እስከ 2 ዓመት ማለት ነው። ስለዚህ ከ10 ቀን እስከ 2 ዓመት ያስቀጣ የሚችል የህግ ጥሰት መሆኑን ማህበረሰቡ መገንዘብ መቻል አለበት።
ገዢው ፓርቲም ሆነ ተፎካካሪ ፓርቲዎች ለምርጫው ሀገራዊ ምርጫ የሚያካሂዷቸው ቅስቀሳዎችና ስብሰባዎችንም በመመሪያው በተቀመጠ መሰረት የሚያካሂዱ ይሆናል ብሏል አቶ አወል።
ምርጫን በተመለከተ ግንባር ለግንባር ወደ ገጽ ለገ ጠቅላይ ሚኒስትር በማሳወስ አይደለና መቶ ወይም 200 ተከታዮችን ነው ወይ ደግሞ ኦዲየንሶችን ይዘው ሆነ የብርጫ ቅስቀሳ መሪዎች መድረኮችን ያከናውኑት ኦፕን ስፔስ ተጠቅመው ይቦታው ሊዝ ከሚችለው አንድ አራተኛውን ብቻ ተጠቅመው ሐሳባቸው መግለጽ ወይ መረጃ መልካቸው ማስተላለፍ የሚችሉበት የተንቀሳቃሽ መመሪያው የሚለው ነው። በመረጃ ደረጃ 50 ሰው ብቻ ነው ማወያየት የሚቻለው። ነገር ግን ከሐሳብ በላይ ግን ማወያየቱ ግዴታ ከሆነ ይላል ግዴታ ከሆነ ለሰላም ሚኒስትር በማሳወቅ ቦታው ወይም አዳራሹ ሊዝ ከሚችለው አንድ አራተኛውን ፖርሽን ብቻ ተጠቅሞ ማሳተፍ የሚችል ስለሆነ ያስቀምጣል። ስለዚህ አዳራሽ ለሚደረጉ ሚቲንጎች ከሆኑ አዳራሹን አንድ አራተኛውን የሚይዘው ካፕሱል ስፔስ ወይም ሚዲያዎችን በመጠቀም ማይክሮፎኖችን በመጠቀም በሰዎች መካከል ያለው ርቀት 2 ሜትር እና ከዛ በላይ መሆኑን በማረጋገጥ አት ሴም ታይም እዛ ቦታ ላይ ያሉ ሰዎች ከሚሞላው አንድ አራተኛውን ብቻ መገኘታቸው ቼክ በማድረግ የመሻገርቀታም ሀሳብ ማስተላለፍ ይቻላል። ይሄ ለገዥው ፓርቲ ለተፎካካሪ ፓርቲዎችም የተቀመጠ ድንጋጌ ሲሆን በሁለቱም ሌቨል ያሉ ፓርቲዎች ይህንን ማክበርና መከተል መቻል አለባቸው።
የትራንስፖርትና መሰል አገልግሎት ሰጪ ተቋማትም ኮቪድ-19 በመከላከል የሀገሪቱን ሕዝብ ለመታደግ መረባረብ አለባቸው ሲሉ አክሏል ኃላፊው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።